ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መጋቢት 22 2012 ዓ.ም ዝግጅታችን ጀመረ። በምዕራብ ኦሮሚያ ተቋርጦ የነበረው የቴሌኮም አገልግሎት እንዲጀምር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግሥት።
ይሄ ቡድንም በከፍተኛ ደረጃ መስመር እንዲይዝ ስለተደረገ እየተደረገም ስላለ ቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል።
የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ዛሬ ከሰጡት መግለጫ የተወሰደ ነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኝ ስቱዲዮ ነው ያለው። በነገራችን ላይ ከባልደረቦቻችን 80% የሚሆኑት በዚህ ምሽትም የምትሰሟቸውና ሌሎችም ከየቤታቸው እየሰሩ ነው ያሉት። ኢትዮጵያም በየመስኩ ተሰማርተው ይገኛሉ በሌሎችም ቦታዎች ያሉት። አሁን የሰዓቱን ዋና ዋና የዓለም ዜና እናቀርባለን።
ጤና ይስጥልኝ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ቀጣዮቹ 2-3 ሳምንታት ኮሮና ቫይረስ ሊያስከትል የሚችለው የከፋ ጉዳት የሚታይበት ጊዜ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በተለይም በገበያዎችና የትራንስፖርት አገልግሎቶች ውስጥ ሁሉም ሰው አካላዊ ርቀትን እንዲጠብቅ አሳስበዋል ጠቅላይ ሚኒስትሩ። መንግስት እነዚህ የቫይረሱ መከላከያ እርምጃዎች መተግበራቸውን በሕግ አስከባሪ አካላት በኩል እንደሚከታተልም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። እያንዳንዱ ግለሰብ ለደህንነቱ ኃላፊነት አለበት ሲሉም በዚሁ በፌስቡክ ገጻቸው ባሰፈሩት መልእክት አስገንዝበዋል። ወረርሽኙን ለመከላከል ከተቋቋመው የሚኒስቴሮች ኮሚቴ ጋር መወያየታቸውንና ክንዋኔዎቹን መገምገማቸውን ያመለከቱት ጠቅላይ ሚኒስትሩ በኮሚቴው ሪፖርት መሰረት ትልቁ ፈታኝ ሁኔታ አካላዊ ርቀትን መጠበቅ አለመቻሉ መሆኑን ነው ያስገነዘቡት። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሮና ቫይረስ ወረርሽኝ በምርጫ 2012 ኦፕሬሽን እቅድና የጊዜ ሰሌዳ ላይ የፈጠረውን ችግር ገምግሞ ውሳኔ አሳልፏል። ቦርዱ ባወጣው የምርጫ የጊዜ ሰሌዳ መሰረት ምርጫው ነሐሴ 23 ቀን እንዲካሄድ ወስኖ በዚያም መሰረት የተገለጹ ተግባራት ጊዜ ተይዞላቸው እያከናወነ ለሕዝብ ሲያሳውቅ መቆየቱን ብሔራዊ ምርጫ ቦርዱ በመግለጫው አመልክቷል። ቦርዱ ስራዎቹን በጊዜ ሰሌዳው መሰረት ለማከናወን ጥረት እያደረገ ባለበት ወቅት ባለፉት ሳምንታት በሀገሪቱና በዓለም ላይ የተከሰተው የኮሮና ወረርሽኝ እንቅስቃሴዎችን እንዲቋረጡ ማስገደዱን አክሎ አስታውቋል። ቦርዱ በተፈጠሩት ሁኔታዎች የተነሳ ምርጫውን በጊዜ ሰሌዳዎች መሰረት ማካሄድ የማይቻለው መሆኑን ተረድቶ መከናወን ያለባቸው ስራዎች ለጊዜው እንዲቆሙ መወሰኑን ነው ያመለከተው። የሕዝብ ተወካዮች ምክር ቤት ይህንኑ ተገንዝቦ ውሳኔ ለመስጠት ያገለግለው ዘንድ ውሳኔውንና ያካሄዳቸውን የዳሰሳ ጥናቶች ለምክር ቤቱ ለማስተላለፍ መወሰኑን ቦርዱ አስታውቋል። ዝርዝሩን በነገ ዘገባ እንመለስበታለን። የኮሮና ቫይረስ ወረርሽኝን ለመግታት ሲባል የሙስሊሙ ማህበረሰብ በማናቸውም የጸሎት ወቅት ወደ መስጊዶች እንዳይሄድ የኢትዮጵያ የእስልምና ጉዳዮች ምክር ቤት ውስርዝሩን ይዟል።
የኮሮና ቫይረስ ወረርሽኝን ለመግታት ውሳኔዎች ማስተላለፉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ምክር ቤቱ እንደገለጸው በእምነቱ መሰረት በተደረገው ፈትዋ ወይንም ደግሞ እምነታዊ ትንታኔ መሰረት በዚህ አስቸጋሪ ጊዜ መሰባሰብ አደጋ ስላለው ማህበረሰቡ እንዲቆጠብ አሳስቧል። የእምነት ሂደቶችን በተመለከተም የምክር ቤቱ ዋና ጸሐፊ ሼህ ቃሲም መሐመድ ተከታዩም ብለዋል።
የበሽታው አደገኝነትና ስርጭት እየጨመረ በመምጣቱ ሌላ ተጨማሪ ፈትዋ መስጠት አስፈላጊ ሆኖ ተገኝቷል። በዚህም መሰረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ካለበት ሃይማኖታዊና ሀገራዊ ኃላፊነት አኳያ የሚከተለውን ፈትዋ ሰጥቷል። በበሽታው የተያዙና በእድሜ የገፉት ሰዎች ብቻ ሳይሆኑ ሁሉም የሙስሊሙ ማህበረሰብ አባላት እቤታቸው ውስጥ መስገድ ግዴታ ነው።
ምክር ቤቱ ባሳለፈው ውሳኔ የጋራ የእምነት ትምህርት እንዲቋረጥ የተደረገ ሲሆን በምክር ቤቱ ፕሬዝዳንት ሙፍቲ ሐጅ ዑመር ኢድሪስ እና በምክትል ፕሬዝዳንቱ ዶክተር ጀይላን ከዲር የሚመራ የኮሮና ቫይረስን መከላከል ላይ የሚሰራ ታስክ ፎርስ መቋቋሙንና የተለያዩ የግንዛቤ ስራዎች እንደሚሰራ አስታውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የኤርትራ የጤና ሚኒስቴር የምግብና የመጠጥ ቤቶች እንዲዘጉ መወሰኑ ተገለጸ። የኮሮና ቫይረስ ስርጭትን ለመቀነስ ሲባል ብዙ ሰው የሚስተናገድባቸው የምግብና የመጠጥ ቤቶች፣ ፍርድ ቤቶችና የኢንተርኔት ካፌዎችን የመሳሰሉ ድርጅቶች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን የጤና ጥበቃ ሚኒስቴሩ አስታውቋል። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ቁጥር ባለፉት 10 ቀናት ውስጥ ወደ 15 እንዳሻ ቀበ ሚኒስቴሩ ገልጿል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል።
ወደ ኤርትራ የሚደረጉ የአውሮፕላን በረራዎች ከመቋረጡ በፊት ከውጭ ሀገር ወደ ኤርትራ በገቡ መንገደኞች ላይ ባለፉት ቅርብ ቀናት በተደረገላቸው ምርመራ 3 መንገደኞች በኮሮና ቫይረስ መያዛቸው በመረጋገጡ በ10 ቀናት ውስጥ በበሽታው የተያዙ ሰዎች ቁጥር ወደ 15 ማሻቀቡን የኤርትራ የጤና ሚኒስቴር ትላንት መጋቢት 21 አስታወቀ። ከነዚህ 3 አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል አንዷ ሴት እንደሆነችና እድሜያቸውም ከ48 እስከ 60 እንደሆነ የገለጠው የኤርትራ የጤና ሚኒስቴር በለይቶ ማከሚያ አስፈላጊው ክትትልና የሕክምና ድጋፍ እየተደረገላቸው እንደሆነም ጨምሮ አስታውቋል። ከዚህ ጋር በተያያዘ የኤርትራ መንግስት የኮሮና ቫይረስ ስርጭትን ለመከላከል የግንዛቤ ማስጨበጫ ትምህርቶችንና ምክረ ሐሳቦችን እንዲሁም መመሪያዎችን እያወጣ ቢሆንም በህብረተሰቡ ዘንድ እየታዩ ያሉ ማህበራዊ ርቀትን ያለመጠበቅና መሰብሰብን የመሳሰሉ ክፍተቶችን ለማቆም ከመጋቢት 21 ጀምሮ በስራ ላይ የሚውል ተጨማሪ ውሳኔዎችን እንዳወጣ የኤርትራ የጤና ሚኒስቴር አስታውቋል። በመመሪያው ውሳኔ መሰረት ከዛሬ ጀምሮ መመሪያዎችን በሚጥሱ ሰዎች ላይ በሚመለከተው የመንግስት አካላት አስፈላጊው እርምጃ እንደሚወሰድባቸውም ተወስኗል። ከዛሬ ጠዋት 12 ሰዓት ጀምሮ አምራች ድርጅቶች፣ ባንኮች፣ መድኃኒት ቤቶችና የምግብና የንጽህና ሸቀጣሸቀጥ ሱቆች ተከፍተው እንዲቆዩ፣ ምግብ ቤቶችና ሌሎች ብዙ እንግዶችን የሚያስተናግዱ አገልግሎት ሰጪ ድርጅቶች ለሁለት ሳምንት ተዘግተው እንዲቆዩ፣ ሰራተኞቻቸው ደግሞ ከስራ ሳይባረሩ ሙሉ ደሞዝ እየተከፈላቸው በስራው ላይ እንዲቆዩ ተወስኗል። ከዚህ በተጨማሪ ሁሉም የፍርድ ቤት መጋበያዎች እንዲዘጉ፣ አስቀድሞ የተያዙ ጉዳዮችና ቀጠሮዎች ደግሞ በእንጥልጥል እንዲቆዩ ተወስኗል። የሰዎችን አስፈላጊ እንቅስቃሴ ለማስወገድም የውሃ፣ ኤሌክትሪክና የቴሌፎን ክፍያዎች ለአንድ ወር እንዲቋረጡና በሚቀጥሉት ወራት እንዲከፍል የኤርትራ የጤና ሚኒስቴር አዲስ ባወጣው መመሪያ አስታውቋል። ከዚህም በተጨማሪ ሁሉም የመንግስት መስሪያ ቤቶች በመንግስት የሚወጡ መመሪያዎችን በጥብቅ ለመተግበር የሚያስችል አሰራር እንዲከተሉ እንደሚገደዱ በአጽንኦት ያሳስበው የኤርትራ የጤና ሚኒስቴር መመሪያ ተጨማሪ ዝርዝር መመሪያዎችን እንደሚልክ አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በዓለም ዙሪያ በኮቪድ-19 ኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 801,004 መድረሱን፣ እስካሁን በበሽታው ለህልፈት የተዳረጉት ቁጥር ደግሞ ከ38,740 ማለፉን ከጆንስ ሆፕኪንስ ዩኒቨርሲቲ የተገኙ መረጃዎች ያመለክታሉ። በአህጉር አፍሪካ በኮሮና ቫይረስ ተጋላጭ ቁጥር ከፍተኛው የተመዘገበባት ደቡብ አፍሪካ ጥብቅ የሆነ የቫይረሱ ምርመራ ማካሄድ እንደምትጀምር ዛሬ አስታውቃለች። ፕሬዚደንቱ ሲሪል ራማፎሳ ትናንትና በሰጡት መግለጫ ከቤት ወደ ቤት እየተዘዋወሩ ምርመራውን የሚያካሂዱ 10,000 የመስክ ሰራተኞች በጥቂት ቀናት ውስጥ እናሰማራለን ብለዋል። የማይክል ብራውንን ዘገባ አሉላ ከበደ ይዟል።
ደቡብ አፍሪካ ለ21 ቀናት የሚዘልቀውን ዜጎች ከቤት እንዳይወጡ የሚያዘውን ድንጋጌ ካሳለፈች ቀናት አስቆጥራለች። ፖሊስ ደንቡን የተላለፉ በርካታ ሰዎችን በቁጥጥር ስር አውሏል። ይህም ሆኖ በፍጥነት እየተዛመተ የመጣው የኮሮና ቫይረስ ወረርሽኝ ያሳሰባት ደቡብ አፍሪካ የተጠናከረ እርምጃ መውሰድ መወሰኗን ያስታወቀችው 1,326 ለቫይረሱ መጋለጣቸው የተረጋገጠ ሰዎች መኖራቸውንና 3 ሰዎች በዚሁ ሳቢያ ለህልፈት መዳረጋቸውን ነው ፕሬዚዳንቱ በትላንቱ ምሽት ንግግራቸው ያመለከቱት። በሌላ በኩል ደቡብ አፍሪካ የማህበራዊ ድጎማ ለመቀበል በሚወጡ አረጋውያንና አካል ጉዳተኞች ላይ የፈጠረውን ጫና ለማቅለል በያዝነው ሳምንት የአውቶቡሶችንና የታክሲ አገልግሎቶችን ፈቅዳለች። በሌላ የአፍሪካ ዜና ዚምባብዌ 21 ቀናት የሚቆይና ከቤት መውጣትን የሚያግድ ደንብ በብሔራዊ ደረጃ ከትላንት አንስቶ ተግባር ላይ ውላለች። በሀገሪቱ በህዝቧ ቁጥር ቀዳሚዋ የሆነችው ናይጄሪያም ትላንት ማምሻው ላይ ነው ናይጄሪያውያን ረዘም ላሉ ቀናት የሚያስፈልጋቸውን ምግብና ሌሎች ቁሳቁሶች ለመሸመት በመሯሯጥ ላይ በነበሩበት ወቅት የ14 ቀናቱን የአደባባይ እንቅስቃሴ የሚገድብ ደንብ ይፋ ያደረገችው። በግብጽ ትላንት ባለስልጣናት ከታሪካዊዎቹ የጊዛ ፒራሚዶች የሚነሱ ባለቀለም ብርሃኖችን በመርጨት ነበር ዜጎች ከመኖሪያ ቤታቸው እንዳይወጡ የሚያዘውን ገደብ ያስተዋወቁት። በጥድፊያ በሚለዋወጠው የኮሮና ቫይረስ ወረርሽኝ መዛመት የስካሁኑ መረጃዎች እንዳመለከቱት በመላው አፍሪካ ለቫይረሱ የተጋለጡት ሰዎች ቁጥር ከ5000 በላይ ሲደርስ በህመሙ ሳቢያ ህይወታቸውን ያጡት ደግሞ 173 መድረሳቸው ተረጋግጧል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ዙሪያ የኮሮና ቫይረስ ወረርሽኙን ይዞታ በተመለከተ ደግሞ ቻይናና ደቡብ ኮሪያን በመሳሰሉ ሀገሮች የቫይረሱ ስርጭት መሻሻል ቢያሳይም ወረርሽኙ በክልሉ መዛመቱ አበቃ ማለት አይደለም፣ ገና ረጅም ጊዜ ይወስዳል ሲል የዓለም የጤና ድርጅት አሳስቧል። የWHO የምዕራባዊ ፓሲፊክ ክፍለ ዓለም አካባቢ ዲሬክተር ዶክተር ታኬሺ ካሳይ ረጅም ጊዜ የሚወስድ ትግል ነው ብለዋል። ነቅተን መዋጋታችንን ልናቆም አንችልም ሲሉም አክለዋል። እያንዳንዱ ሀገር እንደየራሱ ይዞታ ለወረርሽኙ ምላሽ መስጠቱን መቀጠል እንዳለበትም አሳስበዋል። ቻይና ዛሬ አንድ ተጨማሪ የቫይረሱ ህመምተኛ እንደሞተባት አስታውቃለች። 48 አዲስ ተያዦች መመዝገባቸውንም አክላ አመልክታለች። የዓለም የጤና ድርጅት የአጣዳፊ ሁኔታ መርሃ ግብሮች ዋና ዲሬክተር ማይክል ራይን በበኩላቸው በአሁን ወቅት በወረርሽኙ ከማናቸውም በከፋ ሁኔታ የተጠቁት ስፔንና ጣሊያንን የመሳሰሉ ሀገሮች በቅርቡ የስርጭቱ ይዞታ ጋብ ይልላቸዋል የሚል ተስፋ እንዳለ ተናግረዋል። ደቡብ ኮሪያ 125 አዲስ የቫይረሱ ተጠቂዎች መመዝገባቸውን አስታውቃለች። ስፔን 849 ተጨማሪ ሰዎች እንደሞቱባት ትናንት ሰኞ አስታውቃለች። በቫይረሱ ተያዦች ቁጥር ዩናይትድ ስቴትስ ስፔንንም ጣሊያንንም እየመራች ነች። ወረርሽኙ እጅግ በበረታባት የዩናይትድ ስቴትስ ኒውዮርክ ክፍለ ግዛት እስካሁን ከ900 በላይ ህሙማን ሞተዋል። ሆስፒታሎች የሚጎርፈውን ብዛት ያለው ታካሚ ለመርዳት እየታገሉ ናቸው። የኒውዮርክ አገረ ገዢ አንድሮ ኮሞ የወረርሽኙ ሁኔታ አጣዳፊ ካልሆነባቸው የሀገሪቱ አካባቢዎች ሐኪሞችና ነርሶችን መጥታችሁ እርዱን ሲሉ ተማጽኖ አቅርበዋል። በዩናይትድ ስቴትስ የቫይረሱ ተጠቂ ብዛት ከ164,000 የሞቱ ሰዎች ቁጥር ከ3,100 አልፏል። የዩናይትድ ስቴትስ እና ዓለም አቀፉን የወረርሽኙን ወቅታዊ ይዞታ በዝርዝር የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና ዩናይትድ ስቴትስ ማሳቹሴትስ ክፍለ ግዛት በሚገኝ አንድ የአርበኞች እንክብካቤ ማዕከል 11 አርበኞች መሞታቸው ተዘግበዋል። የክፍለ ግዛት የመንግስታዊ የጤና ማዕከሉ ኃላፊ በዚህ የተነሳ ከኃላፊነታቸው እንዲወገዱ ተደርጓል። ከሞቱት መካቸው በምርመራ ተገኝቶላቸው የነበሩ እንደሆኑ ዜናው አመልክቷል። ጀርመን፣ ብሪታንያና ፈረንሳይ ለኢራን የህክምና ቁሳቁስ የሚያቀብሉበት መንገድ እንዳመቻቹ ተጠቁመዋል። ጀርመን ዛሬ እንዳስታወቀችው ይህ የዩናይትድ ስቴትስ ማዕቀብ ተጥሎ ባለበት ሁኔታ የሚከናወነው የመጀመሪያ እንቅስቃሴ መሆኑ ነው። የጀርመን የውጭ ጉዳይ ሚኒስቴር ወደ ኢራን የሚላከው እንዴት ያለ የህክምና አቅርቦት እንደሆነ ደግሞም የሚሳተፉ ኩባንያዎች የትኞቹ እንደሆኑ ግን የገለጸው ነገር የለም።
አመሰግናለሁ ቆንጂት ለዓለም ዜና። ቆንጂት ታየም ከቤቷ ሆና ያቀናበረችውን ዜና ነው ያደመጣችሁት። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 22/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። እጅን እነሳለን። እጅ እንንሳ የዜማውን ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምጻውያኑን ሚሚ ሙሉቀንና ትንሣኤ ጎበናን አነጋግረናል። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግሥት። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ የሰጡትን መግለጫ የተከታተለው ሙክታር ጀማል ተከታዩን ዘግቧል።
የኦሮሚያ ክልል አዳማ ከተማ ሶስት ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግስት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጡ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግስትና የፓርቲዎችን ጨምሮ ምንም አይነት ስብሰባዎች እንዳይካሄዱ፣ ህብረተሰቡ ከገጠሩ ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት።
በሚቻለው መጠን ህብረተሰባችን በተለይ ገጠር አካባቢ ያለው ማህበረሰብ በቀዬው በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ ይሄን ውሳኔ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው፣ ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስኗል ማለት ነው።
በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልሉ ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግስት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያና የሺሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት።
መንግስት እነዚህን የውሳኔ ሀሳቦች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችለውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይህንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ሌሎችም አካላት ተረባርበው ህግን በማስከበር ይሄን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን።
የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግስት ህጋዊ እርምጃ እንደሚወስድ አቶ አዲሱ አጽንኦት በመስጠት ነው የገለጹት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ይህ በእንዲህ እንዳለ በምዕራብ ኦሮሚያ ወለጋ ዞኖች ተዘግቶ የነበረው የስልክና የኢንተርኔት አገልግሎት መከፈቱን እንዳስደሰታቸው የአካባቢው ነዋሪዎች እየተናገሩ ነው። አገልግሎቱ መከፈቱ ህብረተሰቡ የኮሮና ቫይረስን ስርጭት መከላከል እንዲችል ለማድረግ ተጨማሪ አቅም እንደሚፈጥር የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ተናግረዋል። አገልግሎቱን ለእኩይ አድራጎት ይጠቀማሉ ያሏቸው ግለሰቦችም ያንን አድራጎታቸውን እንዲያቆሙና ለበጎ ተግባር እንዲያውሉት አስተዳዳሪው ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል።
የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች በሰጡት መግለጫ በምዕራብ ኦሮሚያ ወለጋ ዞኖች ለወራት ተዘግቶ የነበረው የስልክና ኢንተርኔት አገልግሎት መከፈቱን መግለጻቸውን ተከትሎ ህብረተሰቡ ዘንድ የተፈጠረውን ስሜት በስልክ አሰባስበናል። አቶ ዋጋሪ ዋቆያ የሆሮ ጉድሩ ዞን አምሮ ወረዳ ነዋሪ ናቸው።
በጣም ደስ የሚል ነው። ተለቋል። እኛ በጣም ነው የተደሰትነው። አገልግሎት ተቸግረን ነበር። ቤተሰብና ቤተሰብ ሳይገናኝ እስካሁን ቆይተናል። ደግሞ ጠቅላላው ከውጭም ያለው አገር ውስጥም ያለው ሁሉም እየተደዋወለ ነው። በጣም ደስ ብሎን ስራችን ተቋርጦ ነበር። በመካከል
ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት?
ሶስት ወራት አካባቢ ነው የተዘጋው።
እነማን ደውለ?
ለቤተሰቦቼ ደወልኩ። ለሌላ ወገኖቼም ወዳሉበት ቦታ ወደ ጊዳ አካባቢ ያሉኝ ጓደኞቼ ጋርም ተደዋወል። ሁሉም ቦታ ተደዋውለን እየተገናኘን ነው። አሁን ስልክ ደውለን ስለ ኮሮና ማሳወቅ እንችላለን።
የነቀምቴ ከተማ ነዋሪ የሆኑት አቶ ቶላቦሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረና በአካባቢው ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል።
በጣም ደስተኛ ነኝ። ብዙ ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ። ያው ኢንተርኔት ነገሮች ስለበሽታው ራሱ ለሰው ማስተማር ትችላለህ። አንተ ትልቅ አስተዋጽኦ አለው። አሁን አንድ ብርትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ እዛ ሳ ድረስ በስልክ ታዝና ያን እቃ ትወስዳለህ። ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውንሎድ አድርገው ነው የሚችሉ እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ።
የአገምሳ ከተማ ነዋሪዋ ወይዘሮ ቴነሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ።
እኔ በጣም ደስ ብሎኛል። ለኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወለጋ ክፍለ ሀገር ምንም ሪፖርት የለንም ነበር። ይተለቀቀልን ምስጋና ይድረሰው። ጸሎታችንን ይደን ይቶ አቅርበን እንደ ወንድም ደውያለው፣ ለእናቴ ደውያለው፣ ለልጄ ደውያለው፣ ላለው አጎቴ ደውያለው። በጣም ደውዬ ደስ ብሎናል። ጤናውን ሰላሙን ይስጠን። ይሄን በሽታ ደግሞ በጆሮ እንደሰማን አሁንም ፈጣሪያችን ኢየሱስ ክርስቶስ ያርቅልን ነው የምለው።
ከደምቢዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር።
እኔ ዳዊት ያላ እባላለሁ። በሶስት ወራት ኔትወርክ እኛ ጋር አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር ያሉት ቤተሰቦቻችን ጋር መገናኘት አልተቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደምቢዶሎ ነዋሪ በብዙ መንገድ የተጎዳ እና ኔትወርክ አሁን ያው በዛሬ ቀን መጥቷል። የደምቢዶሎ ነዋሪ የሆነው ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥቷል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በቃ እኔን ጭምር ማለት ነው በጣም ደስ ብሎናል።
የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ የስልክና ኢንተርኔት አገልግሎት ተዘግቶ የነበረው በአካባቢው ተፈጥሮ በነበረው የጸጥታ ችግር ሳቢያ እንደሆነ አስታውሰው ቴክኖሎጂውን ለእኩይ ተግባር ከመጠቀም ይልቅ ለጥሩ ስራ ማዋል ያስፈልጋል ብለዋል።
ጸጥታ ጋር በተያያዘ ቆረጡ ይታወቃል። ይህም ደግሞ መንግስትን ፈልጎት ያደረገ ሳይሆን የሁኔታው አስገዳጅነት ነው። ባላለፉት ሁለት ዓመታት በዚህ ዞን ውስጥ የነበረው ሁኔታ ይታወቃል። በእኩይ ተግባር ላይ የተሰማሩ አካላት ሰዎችን የማፈን፣ ንብረት የመቀማት፣ የመግደል፣ ንግድ ሁኔታዎችን የማቆም፣ ትምህርት ቤት ሰው ወጥቶ እንኳን የማይታከምበት፣ እርሻውን ሁሉ በስነስርዓት ወጥቶ እርሻውን የማይሰራበት፣ ቡናውን መልቀም እስከማይችልበት፣ በአጠቃላይ የእርሻ ስራውም የልማት ስራዎችን የፕሮጀክት ግንባታ የተለያዩ ስራዎች ተስተጓጉሎ ነበር። ይህም ሊሆን የቻለው እንግዲህ ያው በዚህ ቴክኖሎጂውን ለጥሩ ነገር ስልጣኔ በተሞላበት ሁኔታ ለትምህርት ለተለያየ ነገር ከመጠቀም አልፎ ለእኩይ ተግባር የሚጠቀሙ አካላት ስላሉ ይህንን መሰረት እያደረገ ነው የዝግጃ የተወሰደው። በሌላ በኩል በዚህ ስራ የሚሰሩ የሚገናኙ ከዘመዶቻቸው ጋር የሚገናኙ የሶሻል ግንኙነቶች ይኖራሉ፣ ኢኮኖሚያዊ ግንኙነቶች ይኖራሉ፣ ንግድ አለ፣ ቢዝነስ የተለያዩ ነገሮች አሉ። በዚህ አካባቢ ችግር አይደርስም አይባልም። አክሴስ ተጠቃሚዎች ለእኩይ ተግባር ሳይሆን ለጥሩ ነገር ለመማር ቴክኖሎጂን ለመጠቀም እንጂ እርስ በርስ የሚያጋጭ ስራ ብሔርን ከብሔር ሃይማኖትን ከሃይማኖት በተሻለ ስራ ለጥሩ ተግባር እንዲጠቀሙበት ሽማግሌዎችን ሀሳብ እየሰጡበት ያለ ሁኔታ ነው ያለው።
የአገልግሎቱ መከፈት በዓለም አቀፍ ደረጃና በኢትዮጵያም ስጋት ስለሆነው የኮቪድ-19 ወረርሽኝን አስቀድሞ ለመከላከል ተጨማሪ ግብዓት እንደሚሆን ገልጸዋል።
ህዝቡ ኢንፎርሜሽን የለውም ስለ ኮሮና ቫይረስ ወይም ኮቪድ-19 ሙሉ በሙሉ ኢንተርኔት በመቋረጡ የለውም ማለት አይቻልም። ከፕራይም ሚኒስቴሩ ጀምሮ የክልል ፕሬዚዳንት፣ የክልል ምክትል ፕሬዚዳንት፣ ኃላፊዎች በሙሉ ጉዳዩ የሚመለከታቸው በየቀኑ ኢንፎርሜሽን ሲሰጡ ነበር። የቴሌቪዥን አክሰስ፣ የሬዲዮ አክሰስ፣ የኤፍኤም አክሰሶች ስላሉ ህብረተሰቡ በተወሰነ ደረጃ ያገኛል ሲያገኝም ነበር። እኛም ደግሞ እንደ ዞን የተለያዩ ኮሚቴዎች ተዋቅሯል። መደረግ ስለሚገባው ጥንቃቄ በየደረጃው እስከ ታች ድረስ ለማሳወቅ ሲተላለፍ ነበር ማለት ነው። አሁን ግን በተሻለ ደረጃ ዓለም በተጨባጭ ምን ላይ እንደምትገኝ እንደገና የተለያዩ ዞኖች ውስጥ ያለው ሁኔታ፣ ማዕከል አካባቢ ያለው ሁኔታ እያንዳንዱን ኢንፎርሜሽን ለመከታተል ሞር አክሰስ ስለሚፈጥር ህዝቡም ይህንን ነበር ስጠይቅ የነበረው። ባለሙያዎችም ይህንን ስጠይቁት ነው የነበረው። የእኛም ጥያቄ ነበር። በአሁኑ ሰዓት የሰላሙም ሁኔታ በተሻለ ደረጃ ላይ ስለሚገኝ መለቀቁ ይህንንም ችግር ይፈታል፣ ሰውም ኢንፎርሜሽን አክሰስ ያገኛል ብዬ አስባለሁ።
በሆሮ ጉድሮ ወለጋ፣ ቄለም ወለጋ እና ምስራቅ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙክታር ጀማልንና ናኮር መልካን ለዘገባዎቹ አመሰግናለሁ። የትንታኔ መጽሔት ይቀጥላል። የድሬዳዋና የሐረሪ ክልል አስተዳደሮች የታክሲ አገልግሎትና ወደ አጎራባች ክልሎች የሚደረጉ እንቅስቃሴዎችን አግደዋል። አዲስ ቸኮል ተጨማሪ አለው።
የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስታፈሰ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ከነገ ጀምሮ የከተማ ታክሲ አገልግሎት እየሰጡ ያሉ ባጃጆች፣ ፎርሶች፣ ሚኒባሶችና ጋሪዎች ስራቸውን እንዲያቆሙ ተወስኗል። ወደ ከተማ የሚገቡና የሚወጡ የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴም የተከለከለ ሲሆን ወደ ከተማ የሚያስገቡ ሁሉም ኬላዎች ዝግ እንዲሆኑ ተወስኗል ብለዋል። ይህ ግን ከጅቡቲ የሚገቡ ምግብ ነክ ቁሳቁሶች፣ ነዳጅና የመሳሰሉትን አይጨምርም ብለዋል። አስተዳደሩ ሌሎች ክልከላዎችን አሳልፏል።
የገበያ ቦታዎች ጋር በተያያዘ የእለት ፍጆታን መሰረት ያደረጉ የምግብ ሸቀጦችን ሳይጨምር ዋና ዋና የገበያ ቦታዎች ዝግ ሆነው እንዲቆዩ የተወሰነ መሆኑም የታይዋን፣ የአሸዋ እና ሌሎችም ትልልቅ የገበያ ቦታዎች መሰረት አድርጎ ከነገ ዕለት ጀምሮ ምንም አይነት እንቅስቃሴ እንዳያደርጉና ግብይት እንዲቆም በጣም ንክኪና የሰው ብዛት ስላላቸው የተወሰነ መሆኑ ነው። ከፍተኛ የሰው ኃይል ቅጥር ያላቸው የፋብሪካዎች በከተማችን ያሉ እረፍት ጊዜ ያላቸውን የእረፍት ቃለ ፍቃድ በመስጠት የሰው ቁጥራቸውን እንዲቀንሱ እንዲሁም የሽፍት አሰራር ዘዴን በመጠቀም የሰው ኃይላቸውን ከንክኪና ርቀትን ጠብቆ ከሚደረጉ እንቅስቃሴዎች ጋር በተያያዘ በሽታውን ለመከላከል በሚያስችል መልኩ ፋብሪካዎችም ይህንን እንዲያደርጉ ተወሰነ መሆኑና በዚህ መሰረት እንዲያስፈጽሙ
መመሪያዎቹ ከነገ ዕለት ጀምሮ ተግባራዊ ይሆናሉ ነው የተባለው። በተመሳሳይ የሐረሪ ክልል መንግስትም በክልሉ የኮሮና ቫይረስ ስርጭትን ለመከላከል ያግዛሉ ያላቸውን እርምጃዎች በትላንትናው ዕለት ይፋ አድርጓል። የክልሉ መንግስት ትላንት አመሻሽ ላይ ይፋ ባደረገው ውሳኔ መሰረት በከተማ ታክሲ አገልግሎት ላይ የተሰማሩ ማንኛውም አይነት ተሽከርካሪዎች አገልግሎት አገልግሎት መስጠት እንዲያቆሙ ወደ ክልሉ ማንኛውም አይነት ተሽከርካሪዎች እንዳይገቡ የግል አውቶሞቢሎችና ወደ ገጠር ቀበሌዎች ሰዎችን የሚጭኑ ተሽከርካሪዎች የሚጭኑትን የሰው መጠን እስከ 50% ወይም እስከ ግማሽ እንዲቀንሱ እንዲሁም ወደ ክልሉ የሚገባ ማንኛውም ሰው በኬላዎች በተዘጋጀው የሙቀት መለኪያ መሳሪያ የሰውነት ሙቀቱን እንዲያስለካ አሳስቧል። የሐረሪ ክልልም ሙሉ በሙሉ ድሬዳዋን ደግሞ በከፊል የሚያዋስነው የኦሮሚያ ክልል ወደ ክልሉ የሚገቡና የሚወጡ የትራንስፖርት እንቅስቃሴዎችን በትላንትናው ዕለት ያገደ ሲሆን የሶማሌ ክልልም በተመሳሳይ ከምግብና አስፈላጊ ቁሳቁስ በስተቀር ምንም አይነት የትራንስፖርት እንቅስቃሴ በድንበር አካባቢዎች እንዳይደረግ አግዷል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ የደሴ ከተማ አስተዳደር የገበያ ቦታዎች እንዲዘጉ ማድረግን ጨምሮ የተለያዩ ውሳኔዎችን አሳልፈዋል። መስፍን አራጌ ከደሴ ዝርዝሩን ይዟል።
በአማራ ክልል በባህር ዳር ከተማ አስተዳደርና አዊ ዞኖች ላይ በኮሮና ቫይረስ የተያዙ ሰዎች መገኘታቸውን ተከትሎ በሽታውን ለመከላከል በደሴ ከተማ የተቋቋመው የአስቸኳይ ጊዜ ኮሚቴ ኮማንድ ፖስት 3 ውሳኔዎችን አሳልፈዋል። ከተማዋ ለባህር ዳር፣ ለአዊ ዞንና ለተለያዩ አካባቢዎች መሸጋገሪያና መገናኛ በመሆኗ ለቫይረሱ ተጋላጭ ልትሆን እንደምትችል ትችል የኮማንድ ፖስቱ ህዝብ ግንኙነት ኃላፊ ይልማ ተረፈ አስታውቀዋል።
የመጀመሪያው በከተማችን ያሉ ትልልቅ የገበያ ቦታዎች ላይ ተነገ ጀምሮ ዝግ እንዲሆን ወስነናል። ሁለተኛው በከተማችን የሚገኙ የሶስት እግር ተሽከርካሪዎችን ጨምሮ የጋራ አገልግሎት ሙሉ በሙሉ እንዲቋረጥ ወስነናል። በሶስተኛ ደረጃ በሁሉም አቅጣጫዎች በተለይ አካባቢያችን ውስጥ የሚገቡ ጫትን መሰል ንግዶች ከነገ ጀምሮ እንዳይገቡና በተለያዩ ጫት ቤቶችና ሺሻ ቤቶች ላይ እርምጃ የወሰድን ቢሆንም አሁንም አንዳንድ ተጠቃሚዎች እየተገኙ በመሆኑ ተጠቃሚ ሰዎችም ላይ ጭምር እርምጃ የሚወስድ መሆኑን ውሳኔ አስተላልፈናል።
የአሳለፋችሁት ውሳኔ እስከ ምን ያህል ጊዜ ሊቆይ ይችላል?
ለሚቀጥሉት 15 ቀናት ነው ይህን ይወስን ነው። ለሁኔታው እንደ በሽታው ስርጭት ለቁጥጥራችን መጠን እያየን ተጨማሪ ውሳኔዎችን ሊኖሩ ይችላሉ። ይህም ሊቀጥል ይችላል፣ ሊቋረጥም ይችላል።
ውሳኔው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ምን ያህል ግምት ውስጥ አስገብቷል የሚለው ጥያቄ አንስተንላቸው ነበር።
ይህንን በደንብ በስፋት ያየነውና እስካሁንም ውሳኔ ለመወሰን በጣም እንትን ብሎ ነው የነበረው። ከተማችን እንደሚታወቀው በጣም ብዙ ዝቅተኛ ነዋሪ ያለበት አብዛኛው በቀን ገቢ የሚተዳደር በመሆኑ እያንዳንዱ ውሳኔዎቻችን ዋጋ ሊያስከፍሉ ይችላሉ ብለን ስላምን በጣም በስፋት በቅድመ ዝግጅት እየሰራን ያለ ነው። በሽታው በዚህ የሚቀጥል ከሆነ የተለያዩ አቅርቦቶች ለህብረተሰባችን ማድረስ አለብን ብለን በማሰብ በከተማ አስተዳደር ደረጃ ተቋቋመ ሀብት የማሰባሰብ ግብረ ኃይል አለ። በዛ ግብረ ኃይል አማካኝነት የተለያዩ የምግብ እህሎችን፣ የማይበላሹ ነገሮችን ጨምሮ በገንዘብም እየሰበሰብን ህብረተሰባችንን በቀጣይ እዚህ ችግር ላይ መገለጡ ስለማይቀር እርዳታ ለማድረግ በስፋት እየተንቀሳቀስ ነው።
ህዝብ በሚበዛባቸው የከተማ አካባቢዎች የሚገኙ ወጣቶች የእጅ ማስታጠብ አገልግሎት በመስጠት ባለሀብቶች የገንዘብ የማረፊያ ቦታና የተለያዩ ቁሳቁሶችን በመለገስ ችግሩን በጋራ ለመፍታት የሚያደርጉትን ጥረት ከተማ አስተዳደሩ አድንቆ አሁንም ግን ለቫይረሱ ተጋላጭ የሚያደርጉ መዘናጋቶች በስፋት ስለሚስተዋሉ ህዝቡ በመገናኛ ብዙሀንና በህክምና ባለሙያዎች የሚሰጠውን ምክር እንዲተገብር ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከኢትዮጵያ ዘገባዎች ወጣ ስንል ደግሞ አሜሪካውያን ከመነካካት ከመቀራረብና ከተለያዩ የማኅበራዊና የሥራ እንቅስቃሴዎች ራሳቸውን አግልለው የሚቆዩበትን ጊዜ ለአንድ ወር ያራዘሙት ፕሬዚደንት ዶናልድ ትራምፕ ውሳኔያቸው የ1 ሚሊዮን ሰዎችን ሕይወት እንደሚያተርፍ ተናግረዋል። የዓለም የጤና ድርጅት ደግሞ ኮቪድ-19 ገና ብዙ ጉዳት ያደርሳል እያለ ነው። ዩናይትድ ስቴትስ ዛሬ የምትገኝበትን ሁኔታ ከዓለም የኮቪድ-19 የመጨረሻ መረጃዎች ጋር አካታ አዳነች ፍስሐዬ ከቤቷ ከሜሪላንድ ተከታዩን አሰናድታለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሰዎች ከመቀራረብ እንዲርቁ የተላለፈው ውሳኔ ለአንድ ወር ያህል እንዲራዘም አዘዋል። እንዲህ አይነቱ አያያዝ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያተርፍ ይችላል ብለዋል። ሌላ አማራጭም የለንም ሲሉ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ከፍተኛ ባለሥልጣኖች ውሳኔዎች በሚገባ ቢተገበሩም እንኳን ሀገሪቱ ውስጥ 100,000 እስከ 200,000 በኮቪድ-19 ምክንያት ሊሞቱ ይችላሉ በማለት አስጠንቅቀዋል። የዋይት ሀውስ ቤተ መንግሥት የኮሮና ቫይረስ ግብረ ኃይል በየዕለቱ በሚያደርገው ገለጻ ትራምፕ ሲናገሩ በሀገሪቱ ዙሪያ እስካሁን ባለው ጊዜ 1 ሚሊዮን የሚሆኑ ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል ብለዋል። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ብዛት ከ160,000 በላይ ደርሷል። ከማናቸውም ሀገሮች የበለጠ ማለት ነው። እስካሁን ባለው ጊዜ ከ2800 በላይ የሚሆኑ ሰዎች በኮሮና ቫይረስ ሞተዋል። የዜና ዘገባዎች በገለጹት መሰረት ትላንት ብቻ 486 ሰዎች በሞት ተለይተዋል። አንዳንድ የዩናይትድ ስቴትስ ክፍለ ግዛቶች አስተዳዳሪዎች በቫይረሱ በጠና የታመሙትን ሰዎች ለመርዳት የሚያስፈልገው ለመተንፈስ የሚረዳው መሳሪያ እጥረት እንዳለ ትላንት ተናግረዋል። ቻይናንና ደቡብ ኮሪያን በመሳሰሉት ሀገሮች የኮሮና ቫይረስ መዛመት እየቀነሰ ቢሆንም በእነዚህ ቀጠናዎች ኮቪድ-19 አብቅቶለታል ማለት እንዳልሆነ የዓለም የጤና ድርጅት ዛሬ አስገንዝቧል። የተራዘመ ጦርነት ነው የሚሆነው። ምንጊዜም ቢሆን ልንዘናጋ አንችልም። እያንዳንዳቸው ሀገሮች በአካባቢያቸው ላለው ሁኔታ ተገቢ ምላሽ ከመስጠት መዘናጋት የለባቸውም ሲሉ የዓለም አቀፍ የጤና ድርጅት የምዕራብ ፓሲፊክ ቀጠና ስራ አስኪያጅ ዶክተር ታኬሺ ካሳይ ተናግረዋል። ቻይና ዛሬ አንድ ሰው እንደሞተና 48 አዲስ በሽተኞች እንደተገኙ ገልጻለች። ማናቸውም በሀገር ውስጥ የተላለፉ እንዳልሆኑ ተገልጿል። ደቡብ ኮሪያ 125 አዲስ በሽተኞች ማግኘቷን አስታውቃለች። ዓለም አቀፍ የጤና ድርጅት በመጪዎቹ ወራት የሚኖረው የሙቀት ሁኔታ የቫይረሱን መዛመት የሚቀንስ መሆኑን የሚያሳይ ማስረጃ የለውም ብለዋል ዶክተር ካሳይ። ስለሆነም የኮቪድ-19 መዛመት ለምን ያህል ጊዜ ይዘልቃል ለሚለው ጥያቄ መልስ እንደሌለም ተናግረዋል። የዓለም አቀፍ የጤና ድርጅት የቫይረሱ ጉዳይ አማካሪ ማቴው ግሪፊት ምናልባት የሚከተለው የባሰ የኮሮና ቫይረስ መስፋፋት ሊከሰት የሚችለው በደሃ ሀገሮች ሊሆን እንደሚችል በመጥቀስ ስጋታቸውን ገልጸዋል። ላኦስ እና ሚያንማር የቫይረሱ በሽተኞችን እንዳገኙ የገለጹት ገና ባለፈው ሳምንት ነው። አንዳንድ ጠበብት ምርመራ ባለመደረጉ ይሆናል የበሽተኞቹ ቁጥር ያነሰው የሚል ግምት አላቸው። ካሳይና በዓለም አቀፍ የጤና ድርጅት ያሉት ጠበብት በሰጡት መግለጫ መንግስታት የቫይረሱን መዛመት ለመግታት ከፍተኛ ጥረት ማድረግ አለባቸው ብለዋል። መንግስታት እንዲያደርጉት የሚገባቸው ጥረት ምርመራ ማካሄድ፣ ለይቶ ማቆየት፣ የተገናኟቸውን ሰዎች ፈልጎ ኳራንቲን ማስገባት ወይም አግልሎ ማቆየት መሆኑን የኮሮና ቫይረስ የቴክኒክ መሪ ማሪያ ቫን ሄርኮቭ መክረዋል። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ ፕሮግራም ዋና ስራ አስኪያጅ ማይክል ራያን ለጤና ጥበቃ ሰራተኞች አስፈላጊ የሆነው የአፍና የአፍንጫ መሸፈኛ ጭንብል እጥረት መኖሩን ገልጸው የተሟላ ጤና ያላቸው ሰዎች ጭንብል ማድረግ አያስፈልጋቸውም ብለዋል። ዩናይትድ ስቴትስ ውስጥ ኒውዮርክ የኮሮና ቫይረስ የተስፋፋባት ማዕከል ሆናለች። ከ900 በላይ የሚሆኑ ሰዎች ሞተዋል። ሆስፒታሎች ከበሽተኞች ብዛት ጋር እየታገሉ ናቸው። የኒውዮርክ አስተዳዳሪ አንድሪው ኮሞ በሀገሪቱ ዙሪያ የአስቸኳይ ጊዜ ግዴታ የለባቸው ሐኪሞችና ነርሶች ወደ ኒውዮርክ ሄደው እንዲረዱ ተማጽነዋል። በአጠቃላይ እስካሁን ባለው ጊዜ ዩናይትድ ስቴትስ ውስጥ የታመሙት ሰዎች ብዛት 164,000 ደርሷል። የሞቱት ከ3,100 በላይ ሆነዋል። በዓለም ደረጃ የታመሙት 787,000 ሲሆኑ 166,000ዎቹ ማገገማቸው ታውቋል። የአፍሪቃ የበሽታ ቁጥጥርና መከላከል ማዕከል በአህጉሪቱ ከ5,000 በላይ የቫይረሱ በሽተኞች እንዳሉ ገልጿል። ከእያንዳንዳቸው 4 የቫይረሱ በሽተኞች አንዱ ደቡብ አፍሪቃዊ መሆኑ ታውቋል። ደቡብ አፍሪቃ ውስጥ ከቤት ቤት እየተዘዋወሩ ምርመራ የማድረግ እቅድ እንዳለ የሀገሪቱ ፕሬዚደንት ማስታወቃቸው ተዘግቧል። አዳኝ ሳየ ነኝ ከሜሪላንድ።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። ባለፈው ሳምንት መጨረሻ አካባቢ የተለቀቀው እጅ እንንሳ ነጠላ ዜማ በዚህ አጭር ጊዜ ውስጥ የብዙ አድማጭን አድናቆትና በብዙዎችም ዘንድ ተወዳጅነትን እንዳገኘ እየተነገረ ነው። ኤደን ገረመው ከቤቷ ሆና የዜማው ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምፃውያኑን ሚሚ ሙሉቀንና ትንሣኤ ጎበናን አነጋግራ ተከታዩን አሰናድታለች።
ማህበራዊ መራራቅ፣ የእጅ ንጽህናን መጠበቅ፣ ባህልና ጤናን ከመጠበቅ ጋር በአንድ ሙዚቃ ውስጥ ስንግ ብለው ገብተዋል። ሚሚ ሙሉቀንና ትንሣኤ ጎበና በላንጋኖ ሪከርድስ በሳምንቱ መገባደጃ ላይ ለህዝብ ያቀረቡት ሙዚቃ ተወዳጅነትን አትርፏል። ድምፃዊት ሚሚ ይህን ሙዚቃ እንዴት እንደሰሩት እንዲያጫውታኛለች።
እና ለማየው የሀገራዊ ነው ምናምን እና እንድትሰሪ እንፈልጋለን ምናምን ብለው ደወሉልኝ። እሺ ብዬ እድኩኝ ሰድ ዜማ አዲስ ነው እዛው ነው የሰማሁት። እንደ አጋጣሚ ያው የሰማው ስራ ገባሁ አንዴ በዛው ተቀረጽኩኝ ማለት ነው። ፈጠናም ስራ ምናምን ሌላ ጊዜ የሰማሁት የለም። የቆመት ወዲያው ገባሁ ማለት ነው ቀረጠው እና ስራው አንድ ቀን ነው በቃ ሙሉ አንድ ቀን እንኳን አልተሰማ የሰማሁትም ማለት ነው። ሲነቀጥበት ምናምን እንዳችሁ ነው እየሰማሁት ያለ
ግጥምና የዜማ ባለሙያው አለማየሁ ደመቀ ወይም አሌክስ ጥበብ ከማዝናናት ባለፈ ሀገራዊና ወገናዊ ፋይዳ ላላቸው አላማዎች የምትጠቅም መሆኗን ጠቅሶ ይህ ወቅት ደግሞ የጥበብ ወገኖች በሙሉ ሊረባረቡ የሚገባበት ወቅት ነው ይላል።
የጀመረው እንግዲህ ላንግ አሜሪካ ድርጅት የአበጋዝ ስቱዲዮ ውስጥ ከአበጋዝ ጋር በመሆን ነው የሚያሰጋዝ ነው እና ብዙ ጊዜ ያው እንደዚህ አይነት ዓለምን ያሸበረ ሀገርን ደግሞ ብዙ ነገር የሚያደርግ ነገር ሲመጣ የአርቲስቱ አስተዋጽኦ ቅድሚያ መሆን መቻል አለበት። ምክንያቱም ጥበብ ትልቁ ነገሯ ከማዝናናትም አልፎ ብዙ ነገሮችን የምናስተምርበት በአጭሩ ከብዙ ገጽ ከመጽሐፍ በጥበብ መልኩ በትንሽ ደቂቃ ብዙ ነገር ማስተላለፍ የሚቻልበት ስለሆነ ተነሳን ከአበጋዝ ጋር እና ሁሉ ነገር ደግሞ በፍጥነት መሆን ነበረበት። ከቀናት ጋር ነበር ጦርነታችን። እዛ ላይ ሙዚቃን መጀመሪያ ጀመር ነው ዜማ ማነቀፍም ግጥምን እየሰራን አንድ ለልጅ በዚህ ሁኔታ አለፈ። በነጋታው እንግዲህ እነማንን እናሰራ የሚለው ደግሞ ከኛ ጋር አብረው የሚሰሩ የባል መሳሪያ ተጫዋቾችን ከዚህ በፊትም ከኛ ጋር ከስቱዲዮችን ጋር አብረው የሚሰሩትን ልጆች ወዲያውኑ ደዋወልን። እነሱም እንደዛው ፈቃድ እንመሳቸውን የሰጡን እነ እድሪስ ማሲንኮ በጣም እንግዲህ በሀገረሰብ ሙዚቃ ላይ በደንብ የሚታወቅ ነው። ታችታ ክራር ዋሽንግተን በዚህ ሰባሰበን። እንዲሁም ድምፃኖችንም እንደዛው ወዲያው ትንሳኤ ጉባናና ምንምሉቀን እንደለመጡ የቪዲዮም ሰዎች እንደዚሁ ቤተሰቦች ናቸው። ሌላ ቦታ የቪዲዮ ፕሮዳክሽን ያላቸው ስራዎች ነበሯቸው። እነሱ ጋር ስንደውል ወዲያውኑ ምላሽ የሰጡን። እንግዲህ በሁለተኛውና በሶስተኛው ቀን አጠቃላይ የሙዚቃውን ቀረጻ እንደዚሁ ልጆች ከኛ ጋር ደግሞ አንድ ላይ ውሎ በማደር እሱን ነገር ደረስን እና በሶስት ቀን ምናምን ጊዜ ውስጥ ነው እንግዲህ አጠቃላይ ነገር ተጠናቆ ወደ ሰው እንዲደርስ ያደረግነው። ያለው አስከፊነት እና የሚያስፈልገው ጥንቃቄ ደግሞ ከዚህ በላይ እኛ ከለፋ ነው በላይ ብዙ እንዲያለፋ የሚለውም አይደለም። ገና ብዙ ነገሮች ይቀሩናል። በየስቱዲዮ ነገሮች እየተሰሩ ነው እንደሚለን ነገር
አለማየሁ ሰዎች ማንኛውም አይነት መልእክት ከራሳቸው ቋንቋና ባህል ጋር ሲዋደድ ለስነ ልቦናቸው ስለሚቀርብ የተሻለ ይረዱታል ሲል ይህ ሙዚቃ ሊወደድ የቻለበትን ምክንያት ያስረዳል።
እንደ ኢትዮጵያዊነት እንደ ሀገሪቱ በጣም ለባህል ቅርቦች ነን። አሁን ደግሞ አንዳንድ ነገሮች ደግሞ እኛ እንደ እሴት የምንቆጥረው ባህል ላይ የመጣ ችግር አለው። ብዙ መቀራረብሽ ወይም ደግሞ እንደዎቹ መጠቃቀፍሽ የፍቅርሽን የምትገጭበት ወይም አብረሽ የምትኖርበት መሰባሰብ እነዚህ ነገሮች ሁላ የሚነካ በሽታ ነው የመጣው። ስለዚህ ግን እንቻት ይህ ሰላምታ ሀገራችን እስከ ጥንትም ጀምሮ የነበረ ነው። እጅ መንሳት ሹመኞቹንም ብታገኝ ወደ ላይ የሚታከብያቸው አጠቃላይ እጅ ትነሻለች። ከዚህም አልፎ ህዝቡ ደግሞ እንደ ኑሮ መንገድ ላይ ሲገናኝ ተዋወቃለሁ አልተዋወቀም የለም ነበር ከምስ ጊዜ የእግዚአብሔር ሰላምታ ብለች እጅ ነፍተሽ ነው የምታያቸው። ትንሽ ከአንገቱ ከወገቡ ማጠፈ ብሎ የሚገልጽበት ሰላምታ። ስለዚህ አዲስ በዓል ፈጥረሽ በአንድ ጊዜ ሰው ውስጥ የምታደረጉ ሲሆን እሱኛውን እንደ ሰላምታ እግረ መንገድ እጅ መንሳት የሚለው ቃል ውስጥ ደግሞ እጅን መከልከል አለመጨበጥ የሚለውም አብሮ ስላለ ከእነዚህ ነገሮች ላይ ወደ ባህላችን መልሰልችታችን እንድናዞር አድርጎናል። ይህንን ስናደርግ የግድ ደግሞ ሙዚቃውም ደግሞ ያ የባህልን ስሜት የያዘው ሙዚቃ መሆን መቻል አለበት። ባህላችን ውስጥ ያለውን አንድ ሴት ግዳም እያስታወስ ነው ስለሆነ የእኛን ስራ በዚህ መልኩም በመግለጫችን አዚ ዘፈኑ የማማሩ ብቻ ወይም ደግሞ ለዚህ ዓላማ የሆነ ነገር በፍጥነት ማድረጋችን ብቻ አይደለም። አሁን ሰው ጋር እየሰማሁት ያለት የሚደወልልንም በሶሻል ሚዲያም ላይ አስተያየት የሚጻፈው ምናምሰል ከውበቱ ጋር ከምናምኑ ጋር ብቻ ሳይሆን ራሱ የኢትዮጵያዊነት ስሜቱ የማምጣቱን ጉዳይ አንዱ ሰው ለዛ ስራ ክብረት እንዲሰጠው ይበልጥ እንዲነጋገርበት መልእክቱም ደግሞ ቁጥር በባለ በአምስት ደቂቃ በማይሞላ ጊዜ ውስጥ ጥሩ መልእክትን ተሸክሞ ለህዝቡ ፍጥነትም ስለደረሰ ብዙ ሰዎች ሼር እያደረጉት ነው።
ድምፃዊ ትንሳኤ ጎበናም በዚህ ወረርሽኝ ቆዝሜ በተቀመጥኩበት ሰዓት ይህን ትልቅ ትርጉም ያለው አገራዊ ስራ እንድሰራ ስጠራ በጣም ደስተኛ ነበርኩ ብሎ የሙዚቃው የመወደድ ምክንያት ደግሞ ሁሉም ሰው በፍቅርና በቅንነት ስለሰራው ነው ይላል።
አሌክስም አበጋዝም እኔ አሰቡ ደወሉ ጠሩኝ እና ስጠራ እንዴት ደስ እንዳለኝ ልነግርሽ አልችልም። ራሴ ቆዝሜ ቁጭ ብዬ ከዛ ሀሳብ ጋር ነበርኩ። ምክንያቱም የዓለማችንም ብሎም ሀገራችንም በጣም የሚያሰጋ ነገር ነው እና እንደ አንድ ባለሙያ ዝም ማለት የለብንም። ምክንያቱም በዜና ሲነገር በዜና ሲወራ ፍርሃት ነው ወይም ደግሞ ብዙ ሰው መረዳት በዜማ ሲሆን ግን ይገባል። እንዳየሽ ደግሞ በጣም የተባረኩ ልጆች ናቸው በሙሉ እዛ ግሩፕ ላይ የሰሩት ልጆች በሙሉ። ይገርምሻል ሲሰራ እርግጠኛ ነኝ ሰዓቶች አልፈጀም። በጣም ደስ የሚል ነበረ። መልእክቱን ለማስተላለፍ የተሰጠው ዜማ ልጁንም አዋቂውንም የሚያስተምር ዜማ ነበረ። ሲጠሩንና ሲመጣ ሀሳቡ ራሱ ሲገናኝ መልእክቱ የሚያስተላልፈው እውነት ኢትዮጵያዊነት ነው። በኢትዮጵያዊነት ነው ውበት የሰጠው ነገር የሁሉም ሰው በቅልቦ ነው የመምጣና ደስ የሚል ነገር ነው የተሰማኝ።
የሙዚቃ ባለሙያዎቹ በጋራም ሆነ በተናጥል ይህ ወረርሽኝ እስኪያልፍ ድረስ ህብረተሰቡን በማዝናናት ለማስተማር ስራቸው እንደሚቀጥሉ የገለጹ ሲሆን የግጥምና የዜማ ባለሙያው አለማየሁ ደመቀም ማናችንም በዚህ ወቅት ብቻችንን ስለማንድን የእጃችንን ንጽህና እየጠበቅንና እየተጋገዝን ይህንን ወቅት እንለፈው ሲል ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደንን ለዘገባው። ክቡራትና ክቡራን አድማጮች ጊዜ እንዳገኘን ወደ መጨረሻ አካባቢ ደግሞ እጅ እንንሳን ይዘን እንመለሳለን። ሰሞኑን ወደ አፋር ክልል በየብስና በአይሮፕላን የገቡ ከ60 ሺህ በላይ ሰዎች የሰውነት ሙቀታቸው እየተለካ ማለፋቸውን የክልሉ የማኅበረሰብ ጤና ኢንስቲትዩት ባሳለፍነው ሳምንት መጨረሻ ገልጿል። ከጅቡቲ ጋር የሚያዋስነው ድንበር መዘጋቱንም ኢንስቲትዩቱ አስታውቋል። መስፍን አራጌ ዝርዝሩን ይዟል።
በአፋር ክልል ማህበረሰብ ጤና ኢንስቲትዩት የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ እንዳስታወቁት የህዝብ እንቅስቃሴ ሊኖራቸው በሚችሉ ቦታዎች ላይ ጥብቅ ክትትል እየተደረገ ነው። በየብስ በድንበር በኩልም ሆነ በአውሮፕላን የሚመጡ ሰዎች ወደ ክልሉ ሲገቡ የሰውነት ሙቀታቸው ይለካል።
ጅቡቲ ድንበር አካባቢ ባለው ገላፊ መግቢያ ላይ፣ ሌላ ደግሞ ሰመራ ሱልጣን አልሚራ ኤርፖርት ላይ በሁለት ቦታ ነው ሰው በሚገባበት ጊዜ የሰውነት ሙቀት የምንለካው እየለካን ነው የምናስገባው። ከዚህ ጋር ተያይዞ እስካሁን ወደ 60 ሺህ አካባቢ ሰው ነው ተመርምረው የገባው እና ተጨማሪ ደግሞ ከማህበረሰብም የተለያዩ ጥቆማዎችን ለመውሰድ 6220 ነጻ የስልክ መስመር እየተጠቀምን ያለ ነው እና በዚህ ስልክም ማህበረሰብ ያላቸው ጥቆማዎችን ስለበሽታው የተለያዩ መረጃዎችን በዚህ ስልክ እየደወለ ይወስዳል። ከ12 ሰዓት ጀምሮ ማታ እስከ 3 ሰዓት ነው እነዚህ ስልኮች ያው 24 ሰዓትም እንዲሰራ ዝግጅት እያደረግን ነው ያለ ነው።
እስካሁን አንድም ሰው በኮሮና ቫይረስ አለመያዙን አረጋግጠዋል።
ኮሮና ቫይረስ ሙሉ ምልክት በማሳየት ተጠርጣሪ ሆኖ በምርመራው ወደ ማቆያ ክፍል የገባ የለም። ግን ከአንድ ሳምንት በፊት በዚህ መንገድ አድርገው አንድ እድሜ 35 አካባቢ የሆነች ሴት ገብታ ነበር። ከጅቡቲ ነው ምርመራው አልፎ ወደ ማህበረሰብ ቢገቡም ከሳምንት በኋላ ጉንፋን፣ ትኩሳት እና ሌላ የትንፋሽ ማጠር ምልክት ስላሳዩ ከማህበረሰብ ጥቆማ ደረሰን። በዛ ጥቆማ መሰረት እንግዲህ ከሱ ጋር ግንኙነትም ያሉ ሰዎች ተለይቶ አንድ ቦታ ነው ያሉት። እንግዲህ ሳምፕልም ናሙና ተወስዶ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ተልኳል። እንግዲህ ይህን ውጤት እየጠበቅን ያለ ነው።
ድንበሩ እንቅስቃሴ የሚቀጥል ከሆነ አሁንም አስጊ ሁኔታዎች ሊከሰቱ ይችላሉ የሚል ምልከት አለና በእናንተ በኩል ድንበሩ እንዲዘጋ አስደርጋቸዋል?
ድንበሩ እንዲዘጋ ተደርጓል። ግለሰቧ ያ መመሪያ ከመውጣቱ በፊት ነው ወደ ኢትዮጵያ የገቡት። አሁን ግን በሁሉም ቦታ ድንበሮች ዝግ እንደሆኑ መመሪያ ተላልፏል። አብዛኛው ቦታ ያው ተግባራዊ የሆነ ያለው፣ ምናልባት አንዳንድ ቦታ ላይ ችግሮች ቢኖሩም አብዛኛው ቦታ ተግባራዊ የሆነ ያለው።
እስካሁን ይሄ ስራ ከተጀመረ ወደ 8 የሚጠጉ ተጠርጣሪዎች ተለይተዋል። ከእነዚያ ውስጥ 7ቱ ነጻ ሆነው ወደ ቤታቸው ተመልሰዋል። አንዷ የምርመራ ውጤቷ እየተጠበቀ ነው። አካባቢው ጠንካራ ማህበራዊ ትስስርና ባህላዊ አብሮነት ያጎለበተ በመሆኑ ተራርቆ መቆየትን ተግባራዊ ለማድረግ ቢቸገርም ተደጋጋሚ ትምህርቶችን በመስጠትና የጉዳቱን ስፋት በማሳየት የባህሪ ለውጥ እንዲያመጣ ይሰራል ብለዋል።
ማህበረሰብ መረጃውን በተለያየ መንገድ ነው እያደረሰን ያለ ነው። በየአካባቢው በመንግስት መዋቅሮችም እስከ ቀበሌ ድረስ እስከ ታች ማህበረሰብ ድረስ የተለያዩ ግብረ ኃይሎች ተቋቁሞ ለማህበረሰብ መረጃውን እያደረሰ ነው ያለው። ሌላ ደግሞ የአፋርኛ ቋንቋ የሚያስተላልፉ ሬዲዮዎች አሉ፣ ያንንም እንጠቀማለን። የክልሉ የመንግስት ቴሌቪዥንም አለ።
የመከላከል ተግባሩን ለማሳለጥ ለስራው የሚያስፈልጉ ግብአቶች ሙሉ በሙሉ ተሟልተዋል ባይባልም እንቅስቃሴውን ለመተግበር በሚያስችል መልኩ ከሚመለከተው አካል ድጋፍ እንደተደረገላቸው ጠቅሰዋል። የክልሉ መንግስትም አቅሙ በፈቀደ ድጋፍ ለማድረግ ቃል መግባቱን አስታውሰው የድጋፉ መጠን ግን ምን ያህል እንደሆነ ይፋ ለመደረጉን አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ተከታዩ ቅንብር ሐኪሙን ይጠይቁ ነው። የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ኮቪድ-19 እያደረሰ ያለው ሁለገብና ብርቱ ጉዳት አሁን በርቀት ያለ ስጋት አይደለም። የዓለም ሁሉ የየሰው ደጅ የዕለት ተዕለት ፈተና ሆኗል። የህመም ምልክት ሳያሳዩና ለኮሮና ቫይረስ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉ ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድን ነው? በተለይ ለገዳይ የሳምባ ምች የመዳረጉስ ምስጢር፣ በሰውነት ላይ የሚያስከትለው ችግር፣ ለምን ከሰው ሰው ተለያየ የሚሉትን ጨምሮ አሉላ ከበደ ከሳምባ ህመሞችና ጽኑ ህመም ሕክምና አዋቂው ዶክተር አሰፋ ጀጃው ጋር ባለፈው ሳምንት ጀመር ያደረገውን ቃለ ምልልስ ተከታይ ክፍል ለምሽቱ ይዞ ቀርቧል። ዶክተር አሰፋ ምልክት ሳይታይ የሚፈጠረውን ሁኔታ አስረድተው ነበር የተቋጨው ያለፈው ክፍል። የዛሬውንም ክፍል ቫይረሱ ሳምባን ማጥቃት በሚጀምርበት ጊዜ የሚከሰተውን ሂደት በሚተነትኑበት ይጀምራል።
ሳምባችን ላይ ቫይረሱ ሲደርስ ለዛ ደግሞ ሰውነታችን ለመከላከል የሚያመነጫቸው ነገሮች አሉ። ሳይቶካይን የሚባሉ ኢንተርሊከን የሚባሉ እነሱና ቫይረሱ ነው እንግዲህ ሳምባ ላይ ጉዳት ሲያደርሱ፣ በተለይ ከሳምባ ውስጥ በሁለቱም በኩል ጠባሳ መምጣት ሲጀምር ሳምባው ምቹ ሁለቱም አልፎ ደግሞ ሳምባችን ግን የተከፋፈለ ነው። ከአንድ በላይ ያሉትን ሶስት ክፍሎች አሉት። እሱም በሚጎዳበት ጊዜ አሁን ትንፋሽ ማጠሩ በጣም እየበረታ ይመጣል። በዚህ ደረጃ ሲቪየር ዲዚዝ እንለዋለን፣ ከፋ ይሆናል። ያ ወደ ሆስፒታል መግባት ያስፈልጋል። ሆስፒታል ከገቡት ውስጥ ግን ስንቱ ደግሞ ወደ ጽኑ ህሙማን ይሄዳሉ ስንል፣ ከዛም ውስጥ አሁን አነስ ያለው ነው ጽኑ ህሙማን ክፍል። ሌላ ጊዜ ኦክሲጅን በመስጠት ፈሳሽ በመስጠት ለተወሰነ ጊዜ ሰውነታችን የተቆጣበትን ሁኔታ ማቀዝቀዝ ይቻላል። ከትንሽ ቀናት በኋላ ያ ሰው ሳምባውም ሪከቨር እያደረገ ኦክሲጅኑም ከፍ እያለ ይመጣል፣ ወደ ቤት የሚሄድበት ሁኔታ ይመጣል። ከተኙት ውስጥ ግን ደግሞ የሳምባ ምቹ በጣም ይበረታና ኦክሲጅን ኖርማሊ ኦክሲጅን የምንሰጥባት አንድች አይደለም ቀጭኗ ገመት፣ በእሷ ስንሰጥ ከፍ ማለት አይችልም ደም ላይ። አሁን ከዛ ከፍ ወዳለ ኦክሲጅን ደግሞ ደረጃው ማለት ለምሳሌ አሁን የምንተነፍሰው አየር 21% ኦክሲጅን ነው። እየጨማመርን ስንሄድ የኦክሲጅን ብዙ እየሰጠ ነው 50% ወደ 100% ደርሰን ደሙ ላይ ኦክሲጅኑን ከፍ ማድረግ ሲያቅተን ሳምባ ኦክሲጅን ለማስተላለፍ አቅቶታል።
ዶክተር አሰፋ አሁን ያሉት ለአድማጮች ግልጽ እንዲሆን ምናልባትም ኦክሲጅን የሚሰጥበትን ሁኔታ በሕክምና ተቋም ያላዩ አድማጮቻችንም ጭምር ነው። አንድ ሰው በራሱ በተለመደው ጤናማ ሰው በሚተነፍሰው መንገድ ሰዎች መተንፈስ ሲያቅታቸው ለሰውነታችን አስፈላጊ የሆነውን ኦክሲጅን ቀደም ብለው በገለጹት ፕላስቲክ ወይም ቱቦ አማካኝነት የሚያደርገውን በዚህ ህመም ሳቢያ ለአንዳንዶች እሱ ራሱ የማይሰራበት ይፈጠራል። ሳምባው የሚደርሰውንም ኦክሲጅን መቀበል ማስተላለፍ ያቅተዋል እያሉን ነው።
አዎ፣ ሳምባችን እንግዲህ ሌላ ጊዜ እንደ ስፖንጅ ነገር ነው። ቀላል ነው ራሱ አየር የሞላው በጣም የተጣጠፈ ልክ የማር ሰፈፍ የሚመስል ነገር ነው ሳምባ። እንዲያውም ሳምባ ሁለቱም ሲዘረጋ አንድ የኳስ ሜዳን ነው የሚያክለው። ለምሳሌ የአዲስ አበባ ስቴዲየምን ነው የሚሞላው። የተጣጠፈ ነው በጣም በብዛት። የተጣጠፈበት ምክንያት በጣም ቀጭን በመሆኑ ኦክሲጅን ይመጣና ያለምንም ችግር ወደ ደም ይሄዳል። በዚህ በሽታ በሚጠቃበት ጊዜ ግን የማስተላለፍ ኃይሉ በጣም ይቀንሳል። ሳምባ ወዲያው የመጀማተር ብዙ ፈሳሾችን የመያዝ የመክበድ ነገር ስለሚያመጣ የምንሰጠው ኦክሲጅን እንደዛ አስተላላፊነቱ ይቀርና እየጨመርን ብንሄድም ደም ላይ ወደ ላይ ከፍ የሚለው ኦክሲጅን ሌቭል አናይም። በዚህ ጊዜ ነው እንግዲህ ወደሚቀጥለው ደረጃ የምንሄደው። ሰውም ሲተነፍስ በቃ ስራ ይሆነብታል፣ አየር ማስገባት ያቅተዋል፣ ትንፋሹ ይቆራረጣል። ከፍ እያለ በደቂቃ 30-40 ጊዜ መተንፈስ ሊጀምር ይችላል። አሁን ኦክሲጅን ዝቅ ሲል ሁሉንም የሰውነታችን ክፍል ስለሚነካ ወደሚቀጥለው አንደኛ በማስክ አድርገን ኦክሲጅን ለመስጠት እንሞክራለን። እሱ ኦክሲጅኑ ከፍ ማድረግ ከቻለ በዛ ይቀጥላል። ያ ካልሆነ ግን እንግዲህ የአይሲዩ ሰው እንደሚሰማ አሁን ሬስፕሬተር ቬንትሌተር ሲባል ብዙ ሰው ሊሰማ ይችላል። በቲዩብ የመተንፈሻ ቱቦ በአፍንጫ ወይም በአፍ በኩል ወደ መተንፈሻችን እንልካለን። በጎኑ ያለ መሽን የመተንፈሱን ስራ ለሰው ይሰራለታል።
ያ የአተነፋፈስ ስርዓት የሚካሄደው ከሰውነት ውጭ ነው።
አዎ፣ ምንድን ነው የምናደርገው? ይሄ ቲዩብ ሲገባና ሰው በማሽን ላይ ሲተነፍስ መድኃኒት ደግሞ ይሰጣል፣ ሰውየው ብዙ እንዳይታገል ከማሽኑ ጋር። ስለዚህ ያ መድኃኒት ልክ አሁን አንስቴዥያ ሲሰጥ እንደምንሰጠው ማለት ነው፣ ሴዴሽን እንለዋለን። አንደኛ ለሰውየውም ጥሩ አይነት ስሜት ያለመሰማት ነገር ነው በማሽኑ ላይ ያለው። ማስታወስም ኋላ እንዳይኖር እንዳይታገልም ሴዴት ይደረጋል፣ እናስተኛዋለን ማለት ነው። አንዳንዴ ከማስተኛት ባለፈ ሁኔታ ደግሞ አቅም እንዳይኖረው ማስሉን ፓራላይዝ የሚያደርግ መድኃኒትም እንሰጣለን። ያን ባረግንበት ጊዜ በማሽኑ ነው የምንረዳው። ማሽኑ ልክ እንደ ሌላ ጊዜ እንደ ሰውነታችን በደቂቃ 12 በደቂቃ 14 ስንት ጊዜ እንደሚተነፍስ ሴት እናደርገዋለን። በአንድ ጊዜ ለትንፋሹ ምን ያህል ሲሲ ምን ያህል መጠን ያለው አየር ቢሰጠው ይሻላል ብለን በማሽኑ መለካት ይችላለን። ምን ያህል የኦክሲጅን ኮንሴንትሬሽን እንዳልኩት፣ ለምሳሌ ዝም ብሎ ያለን አየር 21% ነው፣ 100% እንስጥ ብለን በማሽኑ ማድረግ እንችላለን። ማሽኑ ደግሞ ሌላ ተጨማሪ የሚገፋ ፕሬሸር ይሰጣል። ለምን? ሳምባችን አንዱ ቦታ ላይ ጠባሳ ኑሮ ሌላ ቦታ ላይ አሁንም ማስተላለፍ የሚችልበት ሁኔታ ሊኖር ይችላል እና ያን የሚገባውን አየር ጥሩ ወደ ሆነው ሊመራው ይችላል። የዚህ አይነት ክሪቲካል ኬር ሰፖርት ይባላል። የዚህ አይነት የትንፈስ አድርገን ለዛ ለተጎዳው ሰው ሰውነቱ እንዲድን ነው የምናደርገው። ነገሮች በየደቂቃው ይቀያየራሉ። የአይሲዩ ኬር ሲሆን
በጠና የታመሙ ሰዎች ለማገገም የሚሰጠውን ሕክምና ነው እየገለጹ ያለው። ዶክተር አሰፋ ወደ ታሪኩም እስኪ መለስ እንበል። በተለይ ሳምባ ላይ የሚያደርሰው ጉዳት የበረታ መሆኑን ከሰዎች ምልፈት ጋር መያያዙን በጠና የታመሙ ሰዎች ላይ በእርግጥም አደጋው ከፍ ያለ መሆኑን ስፋት እየተነገረ ነው። ይሄ ህመም እንደ አውሮፓውያኑ የዘመን አቆጣጠር በ2019 መጨረሻ በቻይናዋ ውሃን ከተማ በተከሰተበት ወቅት የኮሮና ቫይረስ ምንነቱ ባልታወቀበት ብርቱና አጣዳፊ የመተንፈሻ አካላት ችግር ተደርጎ ነበር የተወሰደው። የሳምባ ምችን ቅድም ጠቅሰዋል። ከሌሎች የሳምባ ምቾች በምን ይለያል? የኮሮና ቫይረስ ሊከሰተው ይህ ሳምባ ላይ የሚደርሰው ችግር ምንድን ነው? መሰረቱስ ምንስ ነው? አንድ ሰው እንደው በቀላሉ ሊረዳ የሚችለው ነገር ካለ።
እንግዲህ አጠቃላይ ቫይረሶች ሳምባችንን ከፍ ባለ ሁኔታ የሳምባ ምች የማድረስ ጸባይ አላቸው። ምሳሌ ኢንፍሉዌንዛ የምንለው አሁን በብዛት ሳምባችንን በአብዛኛው ቀላል በሽታ ሆኖ ነው የሚያልፈው። ግን በተወሰኑት ጠንከር በሚልበት ጊዜ አሁንም ሳምባችን ቫይረሱ በሚደርስበት ጊዜ ሰውነታችን የሚወስደው መልስ ነው። በብዛት ሳምባውን የሚጎዳው የሁለቱ ፍትጊያ ነው ያለ ከፍተኛ ጠባሳ በሳምባ ላይ የሚያመጣው። ይሄ ግን አሁን ኮሮና ቫይረስ እንግዲህ ከዚህ በፊትም የእሱ አይነት ዝርያዎች ከፍተኛ የሳምባ ምች በማምጣት አልፈዋል። ሚድል ኢስት ሬስፒሬተሪ ቫይረስ የሚባለውን ለምሳሌ እንደሱ ነው። ሳርስ የሚባለው የሳምባ መጎዳት በአጠቃላይ በሕክምና በዚህ ክሪቲካል ኬር ሜዲሲን በምንለው እጅግ በጣም የተለመደ ነገር ነው። በተለይ ሰው በጽኑ በሚታመምበት ጊዜ በሁለት ነገሮች ይመጣል። አንዳንዱ ራሱ ቀጥተኛ የምንለው ሳምባን የሚጎዱ ነገሮች መጀመሪያ ልክ እንደዚህ አይነት ቫይረስ ሲገባ፣ ሌላው ግን ከሳምባ ውጪ የሚደረጉ ጉዳቶች ቢደርሱም ሰውነታችን የሚመልሰው መልስ ከፍተኛ ከሆነና ብዙ ኬሚካሎች የሚያመነጭ ከሆነ ሄደው ሳምባ ላይ ነው የሚያርፉት።
በደም ዝውውር ማለት ነው።
ሄደው የሳምባ ሴሎችን ነው አታክ የሚያረጉት። የዚህ እንግዲህ ቫይረስ ምንድነው? አንደኛ ፍጥነቱ ነው። ሳምባ ምች ላይ የሚያሳየው የመልስ መጠን ሲለኩ እነዚህ ሳይቶካይን የሚባሉ ነገሮች አሉ፣ ኢንተርሉክን የሚባሉ ነገሮች አሉ። በጣም ከፍ ባለ ሁኔታ ነው። አሁን አንዱ የቻይና ሐኪም ስልተው ልክ እንደ ቦምብ ነው እንዳለው ሳምባ ኦልሞስት የኦክሲጅን ማስተላለፊያ አይነት መሆኑ ይቀራል። ስፖንጅ መሆኑ እንደ ባሉን አይነት መሆኑ ይቀርና እንደ ሶሊድ አይነት ይሆናል።
ወደ ጠጣርነት ይቀየራል።
አዎ አዎ ይሆናል። ይሄ ነው እንግዲህ ግን አይሲዩ ውስጥ ገብቶ ይህ ሰፖርት ከተሰጠው። ሁለተኛ ደግሞ ምንድነው ሳምባችን በዚህ ደረጃ ጉዳት በሚደርስበት ጊዜ ሌላም የሰውነት ክፍላችን ይጎዳል። ደም ግፊት ዝቅ ማለት ሊመጣ ይችላል። ኩላሊት ይጎዳል። ከዚህ ያለፉት ነው እንግዲህ በጣም የጸና የሆነው ብዙ ኦርጋኖች በአንድ ጊዜ በሚጎዱበት ጊዜ ነው እንግዲህ ሰው ወደ ህልፈት የሚይዘው። የኦክሲጅን ሰፕላይ፣ የሜካኒካል ቬንቲሌሽን ሰፖርት፣ ሌሎቹን ደም ግፊት ከፍ ማድረግ፣ ተጨማሪ ኢንፌክሽን ደግሞ ካለ ሊኖር ይችላል። ቫይረስ ሳምባውን በሚጎዳበት ጊዜ ትንሽ ቆይቶ ባክቴሪያዎችም ላይ